ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ኢትዮጵያውያን ጣሊያን ወራሪ ኃይል ላይ የተቀዳጁትን ድል በዘከሩበት ዕለት በዩናይትድ ስቴትስ ቨርጂኒያ ግዛት የሚገኙ ትውልደ ኢትዮጵያውያን ሕፃናትና ታዳጊዎች በበኩላቸው በልዩ የኪነ ጥበብ ድግስ የአድዋን ድል አክብረዋል። የአቡጌዳይ ቋንቋና ባህል ተቋም ባዘጋጀው ልዩ መርሃ ግብር ላይ ከመዝናኛ ዝግጅቶች የተሻገሩ የቁም ነገር አፍታዎችም ተከውነዋል። ዝግጅቱን በአጭሩ እናስቃኛችሁ። መለከት እየነፉ ነጋሪት እየጎሰሙ እልፍኙን ሰንጥቀው የሚያልፉት ብላቴናዎች አብዛኞቹ ዩናይትድ ስቴትስ ውስጥ ተወልደው ያደጉ ናቸው። ይሁንና ዛሬ በብዙ ሺህ ኪሎ ሜትሮች ርቃ የምትገኘውን የእናት አባታቸውን ሀገር ኢትዮጵያን የድል ቀን የማክበር ኃላፊነት አደራ ተሸክመዋል። መድረኩን በተቆጣጠሩ አፍታ አደራቸውን በተገቢው ሁኔታ የጠበቁ የመሆናቸው እውነታ ግልጽ የሆነ ይመስላል። ቨርጂኒያ ግዛት ውስጥ በተካሄደው ታላቁ የአድዋ ድል መታሰቢያ በዓል ላይ እንገኛለን። የዚህ ልዩ መርሃ ግብር አዘጋጅ አቡጌዳ ቋንቋና ባህል ተቋም ኃላፊ መስታወት ፈለቀ ተቋሙ ዓመት ጠብቆ መሰል ዝግጅቶቹን የማሰናዳቱን ዓላማና ተያያዥ ግብሮቹን ለታዳሚው አስረድተዋል።
ትናንት ማንነቱን በመገንባት ውስጥ ሳናግዘው ያመለጠን ትውልድ አለ። ዛሬ ላይ ቆም ብለን ልናስብ፣ የትናንቱን ጥፋት ላንደግም፣ ለልጆቻችን ነገ ልንሰራ ይገባል። ባህል፣ ቋንቋ፣ ታሪክ ማንነትን ይገልጻሉ። ተቋሙ ላለፉት 6 ዓመታት ተማሪዎች ሀገራቸውን እንዲወዱ፣ ቋንቋቸውን፣ ባህላቸውና በታሪካቸው እንዲኮሩ ትልቅ ስራ ሲሰራ ቆይቷል። ይህንን ታላቅ ዓላማ መሰረት አድርጎ የተቋቋመው አቡጊዳ የቋንቋና የባህል ተቋም ከተመሰረተበት ከወርሃ መስከረም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ በርካታ ተማሪዎችን በመቀበል ሲያስተምር የቆየና ከ2020 ዓ.ም ጀምሮ አድማሱን በማስፋት የርቀት ተማሪዎችን ከሁሉም የአሜሪካን ግዛቶች በመቀበል የአማርኛ ቋንቋ፣ የግብረ ገብ ትምህርት፣ የኢትዮጵያን ታሪክና ባህል ትምህርቶችን ሲያስተምር ቆይቷል።
በዚህ ልዩ መርሃ ግብር ላይ በልዩ ክዋኔ ጥበብ ታዳሚውን ያዝናኑት ሕፃናትና ታዳጊዎችን ብቃት የተመለከተ፣ የቋንቋ ክህሎታቸውን ያጤነ፣ ብዙ ትኩረት የሚነጥቁ ትዕይንቶች ብዙ ተግዳሮቶች ባሉበት ሀገር እንዴት ሊያሳኩት ቻሉ ብሎ መጠየቁ አይቀሬ ነው። በተቋሙ ውስጥ የአማርኛና ስዕል ትምህርቶች መምህርት ፍቱን ጌታቸው የመምህራንና ወላጆችን ትብብር ለስኬቱ ይጠቅሳሉ።
እኛ መጀመሪያ ዓላማችን ከወላጆች ጋር አብረን መስራት ነው። ብዙ ጊዜ ያው ወላጅ የሰራውን ነገር እኛ እናጠብቀዋለን ማለት ነው። ገብቷል? አንዳንድ ጊዜ ከወላጅ የሚወጣውን ቃል ልጁ ያልተረዳውን እኛ ትምህርት ቤት መጥቶ ሲደገምበት ማን እኮ እንደዚህ ትለኛለች ይችላል ማለት ነው። ገብቷል? ስለዚህ ያንን ቃል እናጽፈዋለን። ያ ነገር ውስጡ ፕሪንት ሆኖ ይቀራል ማለት ነው። ስለዚህ ከወላጅ ጋር አንድ ላይ ነው የምንሰራው። ፈታኝ ቢሆንም ልጆቹ ግን በጣም የመቀበል ችሎታ አላቸው። በሚገርም ሁኔታ እኔ 5 ዓመት አስተምር ያለው አቡጌዳ ምንም የማይችል ልጅ ሲያነባ ይቻለሁ። ስለዚህ ያ ከደሞዝ በላይ ነው።
መምህርት ፍቱን በተቋሙ ለተማሪዎች ከሚሰጠው ቋንቋና ግብረ ገብ ትምህርቶች ባሻገር የአድዋ ድልን የመሰሉ ልዩ ታሪካዊ ክስተቶችን ለትውልደ ኢትዮጵያን ተማሪዎች ማጋራት ያለውን ፋይዳም ያስረዳሉ።
በተለይ ደግሞ ከሀገር ርቀህ ስትኖር አይደለም አንተ ሌሎች ሰዎች አይተውህ ኢትዮጵያዊ መሆንህን ያውቃሉ። ምክንያቱም ቀኝ አልተገዛ ነው፣ ባህሪያችን የተለየ ነው። ስለዚህ ይህንን ማንነታችንን ያላከበርን ሌላ ምን እናከብራለን? ስለዚህ ይህ ማንነታችን መሰረት ስለሆነ ልጆቹ ይህን ነገር እንዲያውቁት፣ መሰረቱን እንዲያውቁት፣ የተከፈለውን ዋጋ እንዲያውቁት ለማድረግ በተለይ የወላጅ ኮሚቴ ትልቁን ሚና ይጫወታል። ልጆቹም አልባሳቱንም እንደምታየው ነው። ስዕልም ውድድርም አለ፣ ስዕልም ይሰራሉ። እና ይህን ነገር ለማሳወቅ በየአመቱ ያው አድዋ የኢትዮጵያ መሰረት ነው፣ የማንነታችን ትርጉም ነው። ስለዚህ ይህን ነገር ለማድረግ የተገደድ ነው። ለዛ ነው
በዚህ ዝግጅት ላይ ህጻናት ህብረ ዝማሬዎችን አሰምተዋል። ማንነትን ማወቅና መረዳት ያለውን ፋይዳ አመላካች አጭር ተውኔትም አሳይተዋል። በወላጆችና በልጆች መካከል ታሪክ ቀመስ ጥያቄ ውድድሮች ተከናውነዋል። እኒህ ሁለት ወንድማማቾች ደግሞ የኢትዮጵያውያን ጀግኖችን ድል ለመዘከር የስዕል ጥበብን ተጠቅመዋል።
እኔ ስም ቃለመለክ ስማተ ነው እና ይህ ስዕል ሰዓሊ ነኝ። ይሄ ትልቅ የሚታወቅ ሰው አይደሉም። ይሄ ተራ ወታደር ነው። ተራ ወታደሮቹ እንዳይረሱ ይሄን እናሳልኩት። ስም አቤሜሌክ ሰማተ ነው እና ይሄ አጼ ሚኒሊክ ያሳልኩት ነገር ነው። እሳቸው ነበሩ የዋናው አዛዥ ለአድዋ።
ዝግጅቱ ከመዝናኛ ዝግጅቱነት በተጨማሪ የቁም ነገር አፍታዎችንም አስተናግደዋል። የታሪክ ጸሐፊውና ተመራማሪው ዶክተር ገበየው ተፈሪ ታሪክን ለተተኪ ትውልድ በመሰል መርሃ ግብሮች በኩል ማስተላለፍ ያለውን ፋይዳ ቃኝተዋል።
እንደኔ አስተያየት አሉ አጼ ሚኒሊክ፣ እንደኔ አስተያየት ህዝብ በመሳሪያ ብቻ ሳይሆን በመጽሐፉ ራሱን ይከላከላል አሉ። በመጽሐፍ አይደለም ያሉት፣ በመጽሐፉ ራሱን ይከላከላል። እና ይሄ አባባል ትልቅ ትርጉም አለው። ታሪክን፣ ቅርስን ጠብቆ መያዝ አገርን፣ ማንነትን ጠብቆ እንደመያዝ ስለሚቆጠር
ልጆቻቸው በመሰል ተጓዳኝ መርሃ ግብሮች ውስጥ እንዲሳተፉ ካደረጉ ወላጆች መካከል አንዷ ወይዘሮ ማርታ ታደለ ናቸው።
ዋናው ምክንያቴ የኔም ባለቤቴም ልጆቻችን ፊደል እንዲቆጥሩ ብቻ ሳይሆን ማንነታቸውን እንዲያውቁ፣ እነሱን ከሚመስል ልጆች ጋር እንዲውሉ፣ የሀገራቸው የሀገር ፍቅር ምንድን ነው የሚባለውን ነገር እንዲያውቁ። በቃ ዋናው የኛ አላማችን ስንከታቸው እሱ ነበር። እዚህ ከመጡ በኋላ አያቴን አለች አሁን በህይወት፣ በስልክ በራሳቸው ቋንቋ ያናገራሉ። ደብዳቤ ሁሉ እስከ መጻፍ ድረስ። ሌላው ደግሞ አዲስ አበባ ስንወስዳቸው በቃ ስሜቱ አለ እና እዚህ መጥቼ ቋንቋዬን የምማርበት ትልቋ ልጅ አርሴማ ቋንቋዬን እኮ ማወቅ የምፈልገው እዚህ መጥቼ በቋንቋ እያናገርኩኝ የራሴን የሀገሬን ሰው እንድረዳ እስከ ማለት ደረጃ ደርሳለች ማለት ነው።
የቨርጂኒያ ግዛት ነዋሪው አቶ ፀሐይ ሳሙኤል ሮቢ በበኩላቸው የመሰል ትምህርትና ባህል ተቋማት ፋይዳን አውስተው የበለጠ ተጠናክረው ለመጪው ትውልድ የእውቀት ጥግ የሆኑ ዘንድ ሊደረጉ ስለሚገቡ ርብርቦች ቀጣዩን ብለዋል።
በጣም አስፈላጊ መሆኑን ማወቅ አለብን። ልጆች የተለያየ ነገር ነው እየሰሙ ያሉት፣ የተለያየ ነገር ነው የሚያዩት። እንደዚህ አይነት እየተሰበሰቡ ራሳቸውን ከሚመስል ሰው ጋር እንዲህ አይነት ፕሮግራም ላይ ተሳትፈው እነዚህን ነገሮች አውቀው አይደንቲቲያቸውን ራሳቸውን ኦኬ እኛ እንደዚህ አይነት ጥቁር ኩራተኛ ሰውኖች ብለው መኖር ምንም ሌላ ከምናደርገው ነገር በላይ እንጂ በታች ሆኖ መታየት የለበትም። ስለዚህ ቤተሰቦች ይሄንን ልጆቻቸውን እንዲህ አይነት ኤክስፖዠር በደንብ ማሳየትና እንዲህ አይነት ውስጥ መክተት አለባቸው። እንዲህ አይነት ፕሮግራም ሲዘጋጅ ደግሞ መርዳት አለብን። ተሰብስበን እንደዚህ አይነት ፕሮግራሞች ላይ ፓርቲሲፔት እያደረግን ልጆቻችንም እኛ ራሳችንም ማስታወስ አለብን እንደዚህ አይነት ሰዎች ነበርን። ይህንን ይዘን ወደፊት ብዙ ነገር መቀየር እንችላለን።
አቡጌዳ የቋንቋና የባህል ተቋም ላለፉት 6 ዓመታት በሰሜን አሜሪካ የተወለዱና የሚያድጉ ኢትዮጵያንና ትውልደ ኢትዮጵያውያን ኢትዮጵያን ታሪክ፣ ባህል፣ ቋንቋ፣ የግብረ ገብ ትምህርቶችን እንዲያገኙ ሲሰራ መቆየቱ በመድረኩ ላይ ተጠቅሷል። ተያያዥ አገልግሎቶቹ ይስፋፉ ዘንድ ትውልደ ኢትዮጵያውያንም ሆነ ዓላማውን የሚጋሩ ሁሉ ከጎኑ እንዲቆሙም መልእክት ተላልፈዋል።
Just for the rock, 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 just for the rock touch proper. It's a knife, so dumb bitches. Y'all love me, keep in that room, moving dancing since the party. Nazi and Vita, the Dutch in a dance. King of Ireland, got them got high on the roof side. Let them got a well, they know we don't need more. Africa, one day, move around the globe.
It's who just got, but then what's up? So good in it, so. But in it, so.
በኢትዮጵያ ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸውን እንዲወጡ ከሚሰሩ ተቋማት መካከል አንዱ የንቁ ኢትዮጵያን ወጣቶች ማህበር ነው። ከማህበሩ ስራዎች ጋር በተገናኘ ከኃላፊው ልዩነህ ታምራት ጋር አጭር ቆይታ አድርገናል።
አመሰግናለሁ። የኔ ስም ልዩነህ ታምራት ነው የሚባለው። አሁን ካረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርንድ ጀነሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያን ሊደርስ ኢኒሼቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ካረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ፣ በአብሮነት ዙሪያ፣ በባለራይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው።
በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር።
መልካም። እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ኢንስፓየርድ ኢትዮጵያን ዩዝ አሶሲሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካሌ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ።
በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል?
እንግዲህ ስልጠናችን አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤንፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም ነው እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዝ አውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሊ ካስኬድ እያደረግን ያለነው ስልጠና። ስማርት ዩዝ ወደ ውስጡ አቅም የተመለከተ ማንነቱን የተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ እንደሚያመጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አውንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሚ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው? ወይም ደግሞ በተቃራኒው ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለቁ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች ኢንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚካሊ በየክልሉ እየሄድን የምናሳትፍበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋር እንደቆሙ በምን አይነት አቲቱድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። ሀብታም
ልዩነህ፣ እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል ቢሆን በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለው የሚጠይቁ አሉ።
በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ 70% የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፑሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በሞግዚት አይደለም መወያየት አለባቸው። ፈርዛት ማለት ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም፣ የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ ኢንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላምንም። ነገር ግን ሰዎች የየራሳቸው አቲቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኒውዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው፣ የግለሰቦች እይታ ነው፣ የግለሰቦች ፍላጎት ነው፣ የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቱ ሀገር ግብአት ነው። ሰላማዊቷ ሀገር የሰላማዊ ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለው ማለት አገር ትረበሻለች ትታወቃለች። ስለዚህ ሰላምን ከክራውድ አንጀምረውም ከግለሰብ ጀምረን መስራት የምንችልበት ጽንሰ ሐሳብ ነውና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት። ሶ ፋይዳው ምንድነው ሲባል ስለ ሰላም ብዙ ሰዎች እውቀት አላቸው ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። እዚህ ሰዎች ስለ ሰላም እውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸው እና መወያየት፣ መማር፣ መነጋገር፣ መለካት እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ስብዕና አለኝ ወይ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንተራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቷ ሀገር አንድ ኮንትሪቢዩሽን አለን ማለት ነው። በጣም ብዙ ሰዎች ከረንት ላይ እስኪከብድ ድረስ በሰላም ጉዳይ ዴፊኒሽኑን በማጣት አቲቲዩዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጪ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው።
አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይንም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተን መሰል አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ?
እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሐዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲዩብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዝሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው መጥቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲቲዩድ ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ፣
እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይንም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ነህ። ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት እንዲሳካ እመኛለሁ።
አመሰግናለሁ። ቴንክ ዩ ቬሪ ማች። አመሰግናለሁ።
በሳን ፍራንሲስኮ እየጨመረ የመጣውን ወንጀል በተሻለ ሁኔታ ለመከላከል ፖሊሶች በድሮንና ሰው ሰራሽ አእምሮ እንዲታገዙ የቀረቡ ምክረ ሀሳብ አከራካሪ ሆኗል። ይህን የተመለከተውን ዘገባ ስመኝሽ ቆይታ ታሰማናለች።
የሳን ፍራንሲስኮ ነዋሪዎች በመጋቢት ወር አወዛጋቢውን የውሳኔ ሀሳብ በድምፅ ካጸደቁት የከተማዋ ፖሊሶች የሚቆጣጠሯቸው ሰው አልባ አውሮፕላኖች ወይም ድሮኖች በሳን ፍራንሲስኮ ሰማይ ላይ መብረር ይጀምራሉ። ፕሮፒኢ በመባል የሚጠራው የሳን ፍራንሲስኮ የውሳኔ ሀሳብ ለድምፅ የቀረበው በተለምዶ ግራ ዘመን በሆነችው ከተማ አደንዛዥ እጽ፣ የቤት እጦትና ሌሎች ወንጀሎች ከፍተኛ ደረጃ ላይ በደረሱበት ወቅት ነው። የከተማዋ ከንቲባ ለንደን ብሪድም በሁኔታው የተማረሩ ዜጎች ለአዲሱ የውሳኔ ሀሳብ ድምፅ ይሰጣሉ ብለው ተስፋ አድርገዋል።
Well, I'm excited about drones because when you call 911,
በእነዚህ ድሮኖች ሀሳብ ደስ ተሰኝቻለሁ። ምክንያቱም የአደጋ ጊዜ ጥሪ ሆኖ 911 ሲደወል ወዲያውኑ እርዳታ እንዲደርስ እንፈልጋለን። ድሮኖች ደግሞ መፍትሄዎችን ወዲያው መስጠት የሚያስችለን ከምንም ነገር የበለጠ በፍጥነት የመድረስ አቅም ይሰጡናል።
ይህ የከተማው እርምጃ ፖሊስ በቪዲዮ ለታገዘ ክትትል የደህንነት ካሜራዎችንና ድሮኖችን ብቻ ሳይሆን የሰዎችን ፊት ገጽታ በማየት ማንነታቸውን የሚያሳውቅ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እንዲጠቀምም ይፈቅድለታል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2019 ከግለሰብ መብትና አላግባብ አጠቃቀም ጋር ተያይዞ በሳን ፍራንሲስኮ የመንግስት ተቋማት የሰዎችን ገጽታ መለየት የሚያስችል የክትትል ቴክኖሎጂ እንዳይጠቀሙ የሚከለክላቸውን ህግ የሚቀለብስ ነው። እገዳው የተጣለው በትራምፕ አስተዳደር ወቅት ተራማጆች የእስር ቤት አማራጮችን መፈለግ ጨምሮ የወንጀል ፍትህ ማሻሻያ እንዲደረግ ግፊት እያደረጉ ባሉበት ወቅት ነበር። የኮቪድ-19 ወረርሽኝ በተከሰተበት ወቅት ግን ከተማዋ የበለጠ ለፖሊስ ድጋፍ ወደ ማድረግ እያዘመመች ሄዳለች። ከሮይተርስ ጋር ቃለ መጠይቅ ያደረጉት ከንቲባዋ ብሪድ ሲናገሩ በነዋሪዎች ዘንድ ጭንቀት ሊፈጠር ይችላል የሚለውን ስጋት አጣጥለውታል።
So I get that people are concerned about privacy rights and other things.
ሰዎች ስለግለሰብ መብቶችና ሌሎች ተያያዥ ጉዳዮች ስጋት እንዳለባቸው ይገባኛል። ቴክኖሎጂ አሁን በዙሪያችን ነው። ሳን ፍራንሲስኮ ደግሞ በዓለም የሰው ሰራሽ ልህቀት ማዕከል ናት። በዓለም ላይ ካሉት ምርጥ 20 ኩባንያዎች ውስጥ 8ቱ እዚህ ሳን ፍራንሲስኮ ውስጥ ነው የሚገኙት። ስለዚህ ፈለግነውም አልፈለግነውም መምጣቱ አይቀርም።
ለብሪድ የመፍትሄ ሐሳቡ መጽደቅ ቁልፍ ጉዳይ ነው። ምክንያቱም በህዳር ወር በአሜሪካ ምርጫ ይካሄዳል። ከተማዋ ከኮቪድ ወረርሽኝ ለማገገም እየታገለች ባለችበት ወቅት ደግሞ የብሪድ ተቀባይነት አሽቆልቁሏል። የአዲሱ ምርጫ ደጋፊዎች መራጮች የተሻሻለ የፖሊስ አገልግሎትን ለመደገፍ ዝግጁ ናቸው ብለው ያምናሉ። በቅርቡ ከህዝብ የተሰበሰበ ድምጽ እንደሚያሳየው 61% የከተማዋ ነዋሪዎች እርምጃውን እንደሚደግፉት አሳይቷል። ፖሊስ ስልጣኑን ያላግባብ እንደማይጠቀምም ብሪድ ለከተማዋ ማረጋጋጫ ለመስጠት እየጣሩ ነው። ተቾቹ ግን ፕሮፒ የፖሊስን ተጠያቂነት የሚቀንሱ እርምጃዎችን እንደሚያካትት ተጠቁሟል። ማት ኬግል በሰሜናዊ ካሊፎርኒያ የአሜሪካ የሲቪል ነጻነቶች ህብረት ጠበቃ ሲሆኑ ባለስልጣናት የተለመደ ማስፈራራት ተጠቅመዋል ሲሉ ይከሳሉ።
They're exploiting the legitimate fears that the community has about
በህዝብ ደህንነት ጉዳዮች ላይ ማህበረሰቡ የሚያሰገውን ተቀባይነት ያለው ፍራቻ እየተጠቀሙበት ነው። ያንን የሚያደርጉት ስልጣናቸውን ለማቆየትና ተጨማሪ ያንዶ ግን ስልጣን ለፖሊስ ለመስጠት ነው። ይሄ የተሳሳተ አካሄድ ነው ብለን እናምናለን። ይሄ ፖለቲካ እንጂ የህዝብ ደህንነት ጉዳይ አይደለም።
የግለሰብ መብት ተሟጋቾችም ጥናቶች የፖሊስ ቴክኖሎጂዎች የዘር ልዩነትን የማያገናዝቡና ላንዶ ገኝ አይደሉ የግል መብት የሚጋፉና ብዙ ጊዜ የሚሳሳቱ መሆናቸውን ማረጋገጣቸውን በመግለጽ ይከራከራሉ። አንዳንዶቹም ቀድሞውንም የተጎዱ ማህበረሰቦች ላይ ያልተፈለገ መዘዝ ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
Like 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 aina la me ya aina la me ya aina la me ya aina la me ya badala dois lados ah ah maldo a punchetta palasico
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።